ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም በመጽሐፍ ታደም ፕሮግራማችን በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ትረካ ክፍል 2 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የተባበሩት መንግስታት ድርጅት የስደተኞችና የተፈናቃዮች ተቋም በኢትዮጵያ ውስጥ ያካሄደላለው የርዳታ ተግባር 85 ሚሊዮን 550 ሺህ ዶላር ለማግኘት ዓለም አቀፍ ረጆችን የጠየቀ መሆኑ ታውቋል። የሚገኘው ርዳታ ድርጅቱ በኢትዮጵያ ውስጥ ያሉ ርዳታዎችን እንዲሸፍን የታቀደ ሲሆን ከነዚህም መካከል በሀገር ውስጥ በእርስ በርስ ግጭትና በድርቅ ምክንያት ለተፈናቀሉት፣ ከጎረቤት ሀገሮች ተሰደው ወደ ኢትዮጵያ ለመጡና እንዲሁም ከሳውዲ አረቢያ ለተመለሱ ዜጎች መቋቋሚያ የሚሰጠው ርዳታ እንደሚገኝበት ተነግሯል። በቅዱ መሰረት በግጭት ምክንያት ለተፈናቀሉ ወደ 1.1 ሚሊዮን ለሚጠጉ ዜጎች፣ በድርቅ ምክንያት አካባቢያቸውን ለቀው በሌላ ቦታ ለሰፈሩት 857,000 ተፈናቃዮች፣ ከሳውዲ ለተመለሱት 47,600 እና ከሶማሊያ ከደቡብ ሱዳን ወሰን አቋርጠው ወደ ኢትዮጵያ ለገቡ 87,000 ወገኖች እርዳታ ለመስጠት ታልሟል። ከዚህ በተጨማሪ ለወጣቶች ስራ ለማስገኘት የሚረዱ ፕሮጀክቶችን ለመገንባትና እንዲሁም ህገወጥ አስተላላፊ ግለሰቦችን ለመቆጣጠር የተቋቋሙ ተቋሞችን ለማጠናከር ይውላል ተብሏል። የአጤ ቴዎድሮስ የትውልድ ቦታ ቋራ የቱሪስት መናኸሪያ እንዲሆን እቅድ የወጣ መሆኑ ተነገረ። ቋራን የቱሪስት ማዕከል ለማድረግ አስፈላጊ መንገድ፣ የሆቴልና የመሰል ዝግጅቶችን እንዲሁም ቅርሳ ቅርስ የማሰባሰብ ስራ ለመስራት ስምምነት የተደረገ መሆኑ ታውቋል። የአጤ ቴዎድሮስ 150ኛ በዓል ተከትሎ ይህንን ዝግጅት ለማድረግ የአካባቢው አስተዳደርና ሶስት ዩኒቨርሲቲዎች ንግግር የጀመሩ መሆናቸው ታውቋል። አጤ ቴዎድሮስ ዘመነ መሳፍንት የተባለውን የክፍፍል ዘመን አስወግደው ኢትዮጵያን አንድ ለማድረግ የጣሩና ለወራሪው የእንግሊዝ ጦር እጃቸውን ከመስጠት ሞትን መርጠው ራሳቸውን በመግደል ጀግንነታቸውን ያስመሰከሩ ባለ ታሪክ ናቸው። በኩዌት በጃሃራና የምስር ቤት የታሰሩ በርካታ ኢትዮጵያውያን በስቃይ ላይ መሆናቸው ተነገረ። የተለያዩ ስራዎችን በመስራት ኑሯቸውን ለማሻሻል ወደ ኩዌት የሄዱ በእድሜያቸው ለጋ የሆኑ በርካታ ሴት እህቶቻችን ከመጸዳጃ ቤት አጠገብ በሆኑና ሽታቸው ለበሽታ በሚሰጥ በአንድ ጠባብ ክፍል ታግተው ተራ በተራ እየተወሰዱ እየተደበደቡ መሆናቸውን የሚያሳይ መረጃ በማህበራዊ ሚዲያ እየተላለፈ ይገኛል። ኢትዮጵያውያኑ እየደረሰባቸው ካለው ስቃይ ለመላቀቅ ወደ ሀገራቸው ለመመለስ የሚፈልጉ ቢሆንም በኩዌት የሚገኘው የወያኔ ኤምባሲ እንኳን ሊከራከርላቸውና ትብብር ሊያደርግላቸው ይቅርና ዞር ብሎ ሚያላያቸው መሆኑ ታውቋል።
ከጥቂት ሳምንታት በፊት የኬንያን ምርጫ ያሸነፉ መሆናቸውን ለማብሰር የተቃዋሚ ፓርቲ መሪ ራይላ ኦዲንጋ ባደረጉት የቃለ መሐላ ላይ ሚና ነበራቸው በሚል የኬንያ መንግስት ዜግነታቸውን ገፎ ከሀገር ያባረራቸው የታወቁት ጠበቃ ሚጉና ሚጉና በሚቀጥለው ሰኞ ወደ ሀገራቸው የሚመለሱ መሆናቸው ለቢቢሲ የዜና ወኪል በሰጡት ቃለ ምልልስ ገልጸዋል። ሚጉና ሚጉና የሚመለሱት በኬንያ ያለው ፍርድ ቤት መንግስት የወሰደው እርምጃ ትክክል አለመሆኑን ተገንዝቦ እንዲመለሱ ትዕዛዝ በመስጠቱ ነው ተብሏል። የግብጽ መንግስት ባለስልጣኖች የፌስቡክ መጠቀሚያን የሚወዳደር ሌላ ፈጥረው በተግባር ላይ ያዋሉ መሆናቸውን ገለጹ። ኤክስፌስ የተባለው ሌላ የመልእክት መለዋወጫ መድረክ የፌስቡክ አማራጭ ሆኖ ሊሰራ ይችላል ተብሏል። የግብጽ መንግስት ኤክስፌስ መኖሩን አውጆ በተግባር ይውላል ባለ በሁለት ሳምንት ጊዜ ውስጥ ተግባራዊ የሆነ ሲሆን እስካሁን ምን ያህል ሰው ተመዝግቦ መልእክት መለዋወጥ እንደጀመረ ግን አልታወቀም። የአልሲሲ መንግስት የጸጥታው ተቋም የዜጎችን አድራሻና ሌላ መረጃ ለመሰብሰብ እንዲያስችለው የፈጠረው መሳሪያ ነው በማለት በርካታ የግብጽ ዜጎች አጣጥለውታል። ሐሙስ መጋቢት 13 ቀን በሞቃዲሾ በመኪና ላይ በተጠመደ ፈንጂ ምክንያት የሞቱት ሰዎች ቁጥር ወደ 15 ከፍ ያለ መሆኑን የዜና ምንጮች ዘግበዋል። አልሽባብ ለድርጊቱ ኃላፊነቱን በመውሰድ መግለጫ ሰጥቷል። በከተማ ውስጥ ባልሽባብ እየተካሄደ ያለው ጥቃት በቅርቡ ተከታታይ እየሆነ መምጣቱ ምናልባት በአመራር ውስጥ ባለው ሽኩቻ ምክንያት የጸጥታው ሁኔታ በመላላቱ ሳይሆን አይቀርም በማለት ግምታቸውን የሚሰጡ ብዙ ናቸው። ትሬቭስ በተባለችው በደቡብ ፈረንሳይ ከተማ በአንድ ትልቅ የገበያ አዳራሽ ውስጥ አንድ ግለሰብ ዜጎችን ለማገት ሞክሮ ከፖሊስ ጋር በተደረገው የተኩስ ልውውጥ ታግተው የነበሩ ሁለት ሰዎች መገደላቸው ታውቋል። አጋቹ የአይሲስ ደጋፊ እንደሆነ የገለጸ ሲሆን በጥር ወር በተካሄደው የሽብር ተግባር ተሳታፊ የነበረው ሳላህ አብዱል ሰላም እንዲፈታለት ጠይቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
በሀገር መመካት በተወላጅነት በባለቤትነት እዚህ ያለ ነጻነት ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃት የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
I'm gonna
እሽኮክ ነው ሀገሬ በጀግና ልጅ ተከሰከሰ ጠላት ያሳፈረ አጥቂን የመለሰ ገነት ነው ሀገሬ አጅዋር ነው ሀገሬ ታቦት ነው ሀገሬ መርገጥ ነው ሀገሬ
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 2 ምዕራፍ 2 የንጉሠ ነገሥቱ መውደቅ የማናብዮት በርግጥም 1965 ዓመተ ምህረት ኢትዮጵያ ውስጥ አንድ ነገር እየተብላላ ነበር። ንጉሠ ነገሥቱም እንደወትሮው አድርገው እንዳይመለከቱት ማስጠንቀቂያ በሆናቸው ነበር። ግን የገዛ ራሳቸው ግትር አመለካከት እስረኛ ከመሆናቸው በላይ እየጃጁም ነበሩ። ያም ሆኖ ለፍጹም ስልጣን የነበራቸው ፍትወት ምንም ያልቀነሰ በመሆኑ በወቅቱ ስርዓት ያለው አስተዋርሶ መንግስት የሚከናወንበትን መንገድ ለማስያዝ እንቅፋት ሆነባቸው። ንጉሠ ነገሥቱ ስርወ መንግስታቸው እንዲቀጥልላቸው ዝግጅት አላደረጉም። በልጃቸው በአልጋ ወራሹ ብዙ መተማመን አልነበራቸውም። እኚሁ በእድሜ የገፉ ንጉሥ ነገሮችን ባስተሃቅሮ ከመመልከታቸውም ጋር ማንኛውንም ሞገድ እንደ ወትሮው ሁሉ ባላቸው ስልጣንና ኃይል ለመቋቋም በራሳቸው ላይ በትምክህት የተሞላ መተማመን ነበራቸው። ይህም የተሳሳተ ግምት ዙፋናቸውንም ሕይወታቸውንም እንዲያጡ አደረጋቸው። ኢትዮጵያ አብዮት እጅግ የዘገየባት ፍጹም ስልጣን በተቀዳጀ ነጋሲ የምትገዛ ባለም ላይ መናጢ ድሃ ከሚባሉት አገሮች አንዷ ነበረች። የፖለቲካ ስልጣኑ በተቀሉ የተያዘው በኃይለ ሥላሴ ሲሆን ፓርላማው ለይስሙላ የቆመ የዲሞክራሲያውያን ተቋማት አፍአዊ ምስል ነበር። የሕግ መወሰኛ ምክር ቤት አባላት የሚሾሙት በንጉሠ ነገሥቱ ሲሆን ሁሉም ከመሳፍንቱና ከመኳንንቱ ነበሩ። ፓርላማው በታሪክ ውስጥ የአባላቱን ደሞዝ ለማስጨመር ካደረገው በስተቀር አንድም ነገር ከራሱ አመንጭቶ ሕግ አድርጎ ያሳለፈው ነገር አልነበረም። የሕግ ምንጭ ራሳቸው ንጉሡ ነበሩ። ዲሞክራሲያውያን መብቶች የተገደቡ ሲሆኑ የተፈቀደለት የፖለቲካ ፓርቲ አልነበረም። ልዩነትን መግለጽ ከወንጀል፣ ተቃዋሚ መሆን ከክህደት ሲቆጠር፣ የሃይማኖት ጭቆናም እንደ ፖሊሲ በወግ የተያዘ ነበር። መገናኛ ብዙሃን በመንግሥት ሥር ከመሆናቸውም ጋር ሳንሱሩ ደግሞ የሚያላውስ አልነበረም። በሥርዓተ ማኅበር ተዋረድ ከራስጌ ንጉሠ ነገሥቱ ንጉሣውያን ቤተሰብ መሳፍንቱና መኳንንቱ ታላላቅ የቢሮ ከበርቴዎችና ከፍተኛ የቤተ ክህነት አለቆች ሲሆኑ ከግርጌ ደግሞ ሰፊው ሕዝብ ነበር። ከነዚህም አብዛኛው መሬት የሌለው ጢሰኛና ደሃ አርሶ አደር ሲሆን በተደነገገ ሕግ ከምርቱ ሲሶውን ለመሬት ከበርቴው እንዲሰጥ ይጠየቃል። ኢኮኖሚው መሰረት ያደረገው በዋና መልኩ ኋላ ቀርና ከእጅ ወደ አፍ ከሆነ የምርት ደረጃ ላይ ያለ እርሻን ነበር። የነፍስ ወከፍ አማካይ የዓመት ገቢ 60 የአሜሪካ ዶላር 120 የኢትዮጵያ ብር ላይ ረግጦ የቆመበት፣ የሕፃናት ሞት መጠን ከ60 በመቶ በላይ እያንዣበበ የነበረበት፣ ከሕዝቡ 93 በመቶ መሐይም የሆነበት፣ የአንድ ሰው አማካይ ዕድሜ ከ33 ዓመት በላይ ሊዘል ያልቻለበት፣ የገጠሩ አካባቢ ዶክተሮች አይቶ የማያውቅበት፣ ነዳጅ 10 ከመቶ እጁን የሰራተኛ ኃይል ከጥቅም ውጭ ያደርግበት የነበረው ሁኔታ፣ የገዢዎቹ ቅጥ ያጣ የምቾትና የተድላ ደስታ ኑሮ በአንጻሩ ገጦ እንዲወጣ አድርጎታል። ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገሥታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። በአንጻራዊ መልክ ሲታይ ንጉሡ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የሥልጣን ማዕከላት በአንድ ማዕከላዊ መንግሥት ሥልጣን ሥር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉሥ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር፣ እስራኤልም ለጸረ አብነቱ ልውል ባልነበረው የልብ ወዳጅ በሆነ ንጉሥ ጎን ለእርዳታ ተሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ሥልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኪሪቲ አውታር ለመገንባት ዕድሉን ሰጣቸው። በሌላ ደረጃ ደግሞ ይህ ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላ ቀር ጸረ ዲሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደሚችል አረጋገጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳ ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የኅብረተሰቡ ዕድገት ምንም እንኳ እንደ ቀንድ አውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷም ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ እስከዚያን ጊዜ ድረስ የንጉሰ ነገስቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነት ጀመሩ። ከበቃቀሉ ሊከለስ ያለና የጥገና ለውጥ ቀኝት ያዘ የሁከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግስቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሰ ነገስቱን የገላጋይ ሚና ስለሰጣቸው ይህም ባንጻሩ ፍጹም ስልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግስቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግስት መናጋትን አመጣ። የመፈንቅለ መንግስቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር ነበር። ፊውዳላዊ ስርዓቱንና ስልጣኑ የማይጠየቀውን ንጉሳዊ አገዛዝ ይቃወም የነበረው ገርማሜ ከብሔራዊ ስሜት የመነጩ ተራማጅ ሐሳቦች ነበሩት። መፈንቅለ መንግስት ያደረጉት ስልጣኑ በሕገ መንግስት ተመጥኖ በተሰጠው ንጉሰ ነገስት በዚያው በኃይለ ሥላሴ ልጅ ባልጋወራሹ ስር አገዛዙ ለዘብ ያለ ስርዓት ለማቋቋም ነበር ሐሳባቸው። መፈንቅለ መንግስት የተሞከረው ንጉሰ ነገስቱ ለአገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን የጦር ሰራዊቱ በታማኝነት ስለቆመ መፈንቅለ መንግስቱን የሞከሩትን በማቸነፍ በሶስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግስቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም ከቴክኒካዊ ጉድለቶች በደንብ ካለማቀድ መፈንቅለ መንግስት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ከማመንታታቸውም በመነጨ ሁኔታ ከሽፎም ሊሆን ይችላል። ወደ መፈንቅለ መንግስቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅል አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግስት አድራጊዎቹን በስቅላት ቀጦ ራሳቸውን በራሳቸው የገደሉት እንኳን ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ስልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ የአዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ስልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። ፍጹም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለሕዝቡ ብሽ ብሎ ይታየው ጀመር። መንግስቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብዕና በሕዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ሕዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግስት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለሕዝብ ቀደም ብለው ለማስተላለፍ እንኳ አልቻሉም። ሆኖም ግን የለውጥ ዘር ከሕዝቡ መንፈስ ውስጥ እንዲዘራ ቢያንስ ጥርጣሬ እንዲያድር ለውጥ የሚመጣበትን የተሻለና ፍቱን የሆነ መንገድ ማንሰላሰል ማስፈለጉን አሳይተዋል። ይህን ሁሉ ነገር በሚገባ ለማጣጣም የተሻለው እድል የነበራቸው የዩኒቨርሲቲ ተማሪዎች ነበሩ። መፈንቅለ መንግስቱን ደግፈው ነበርና የንጉሠ ነገሥቱና የመሬት ከበርቴዎች የቁጣ ወጀብ አላለፋቸውም። የጃንሆይ ልጆች መሆናቸው ቀረ። በዩኒቨርሲቲው ቅጥር ግቢ አዞዎች ተብለው የሚጠሩ የስር ነቀል ለውጥ አመለካከት የነበራቸው ተማሪዎች ስርዓቱን ለመቃወም ውስጡን መደራጀት ጀመሩ። በ1957 ዓመተ ምህረት ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከሚችሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም እዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየአመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ህዝብ ስሜት እየቀሰቀሰ መጣ። የሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓመተ ምህረት ሲገባማ ተማሪዎች አጠቃላይ ስርዓቱ በስር ነቀል ለውጥ እንዲገረሰስና በመጠቆም ህዝባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሠ ነገሥቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍት ሆነ። ታዲያም እመቀው ተጠናከረ። የተማሪ መሪዎች ታሰሩ፣ ተገደሉም። ግን እንቅስቃሴው አልረገበም። ከህዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን ደምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን እንደ ድል ፈንታ አድርጎ የመቀበል እምነት እንደ መርግ ብቻ ነው ግብታዊ በሆነና በደንብ ባልተደራጀ መንገድ መገንፈሉ አልቀረም። የአማራውና የትግሬው ባህል፣ የሃይማኖት ወዘተ በደቡብ ኢትዮጵያ በብሔርና በሃይማኖት ላይ ያደረሰው ጭቆና በኢኮኖሚ ደረጃ ካለው ጭቆና ጋር በመጣመሩ አመጹ የብሔርና የምርት ጥያቄን አወሳስቦ መያዙ የማይቀር ነበር። በባሌ አርሶ አደሮች ከመንግስት ጋር ያደረጉት ጦርነት ከ1953 እስከ 1962 ዓመተ ምህረት ቀጥሏል። በ1960 ዓመተ ምህረት የጎጃም አርሶ አደሮች የእርሻ ገቢ ታክስን በመቃወም መንግስት ላይ ጠመንጃ አንስተው ከባድ ውጊያ በኋላ አመጹ ተደምስሷል። በሌሎች አካባቢዎችም ትንሽ የማይባሉም የአርሶ አደር አመጾች እየተነሱ በኃይል በከፋፍለ ግዛ ፖሊሲ በመደለልም በማስፈራራትም ሊበርዱ ችለዋል። ሆኖም እዚህ ላይ ጠቅሰን ማለፍ ያለብን ምንም እንኳ የአርሶ አደሩ አመጾች የለውጥ ፍላጎትን ያንጸባረቁ ቢሆንም ያ ፍላጎታቸው በዚያው በሚዋጉት ስርዓተ መንግስት ክልል ውስጥ የታጠረ እንጂ ከዚያ ወጣ ብሎ ያማተረ አልነበረም። ስለ ዓላማቸው ግልጽ የሆነ ርዕዮትም ሆነ ያሉበት የግዙነት ሁኔታ ከአጠቃላይ የስርዓቱ ባህሪ የመነጨ ስለመሆኑ ግንዛቤ አልነበራቸውም። እንዲሁም ግብታውያን የአርሶ አደር አመጾች ሁሉ እነዚህም የችንፈት መሰረት ይኸው ነበር። ሰራተኞችም እጃቸውን አጣጥፈው አልተቀመጡም። ቁጥራቸው አነስተኛ የነበረ ቢሆንም በ1966 ዓመተ ምህረት ሙያተኞችን ጨምሮ በኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ የተመዘገቡት 100 ሺህ ነበሩ። የማህበር መብቶችንና የኢኮኖሚ ጥቅሞችን ለማግኘት በአመታት ውስጥ በየጊዜው ትግሎች አካሂደዋል። የመጀመሪያ የሰራተኛ ማህበር በ1939 ዓመተ ምህረት በፍራንኮ ኢትዮጵያ ባቡር ጣቢያ የተቋቋመ ሲሆን መንግስት አጠቃላይ የማህበር መብቶቻቸውን አውቆ ኢሰአማ በ1955 ዓመተ ምህረት እስኪመሰረት ድረስ የሰራተኞች መሪዎች እየታሰሩ እየተገደሉ የሥራ ማቆም አድማዎች በጭካኔ እንዲበተኑ እየተደረገ ብዙ አመታት ማለፍ ነበረባቸው። የኢትዮጵያ መንግስትና የበላይ ጠባቂ የነበረው የአሜሪካ መንግስት የኢሰአማን የበላይ አመራር ለመቆጣጠር የቻሉ ሲሆን ከአይሲኤፍቲዩ እና ከኤኤፍኤል ሲአይኦ ጋር ትስስር እንዲኖረው አድርገዋል። ሆኖም ሌሎች መሪዎችና የበታች ማህበራት ስልጣኑን ከተሸጡት ከነበየነ ሰለሞን፣ ዓለም አብዲ፣ ፍሳጽዮን ተኬ እንደ ቀደም ተከተላቸው የኢሰአማ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ዋና ጸሐፊ እጅ ፈልቅቆ ለማውጣትም ብቻ ሳይሆን የሥራ ሁኔታ እንዲሻሻል ለበቂ የመነሻ ደሞዝ ለማህበራዊ ሴኩሪቲ ጥቅሞች ወዘተ ዋስትና የሚሰጣቸውን የሰራተኛ ህግ እንዲወጣ ለማስደረግ እንዲያስችላቸው ትግላቸውን ቀጠሉ። ዛኛዎቹ ኩባንያዎች በውጭ ሀገር ሰዎች ባለቤትነት ስር የነበሩ ሲሆኑ ባንዳንዶቹ ውስጥ በደች ኤችቪኤ ባለቤትነት ስር እንደነበረው እንደወንጂ ስኳር ባሉት ውስጥ ነጮቹ ስራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰብና በሚኒስትሮች የጋራ ባለቤትነት ስር በነበረው በኢንዶ የጥጥ ፋብሪካ ውስጥ እድሜያቸው ለጋ የሆነ ልጆችን ማሰራት በስፋት ይታይ ነበር። የሥራ ሁኔታውም ልክ በኢንዱስትሪያዊው አብዮት ጊዜ በአውሮፓ ውስጥ እንደነበረው አይነት ነበር። በአጠቃላይ ሠራተኞችን ብዝበዛው አንገሸገሻቸው፣ በገኑ፣ ታገሉ። ሲልሲልም በ1955 ዓ.ም በማኅበር በተደራጁ ሠራተኞችና በተራማጅ ተማሪዎች መካከል ምስጢራዊ ግንኙነት እየተዘወተረ መጣ። የተማሪው እንቅስቃሴ ሊራመድ የሚችልበት ደረጃ የተወሰነ ክልሉም የጠበበ መሆኑን የተረዱ በስር ነቀል ለውጥ የሚያምኑ ምሁራን በሚያዝያ ወር 1964 ዓ.ም የኢትዮጵያ ሕዝባዊ አብዮታዊ ፓርቲን ኢሕአፓ ለመመስረት በሚስጥር ተሰብስበው ጉባኤ አደረጉ። የነበረውንም መንግሥት በትጥቅ ትግል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ሕዝባዊ ንቅናቄዎችና ማኅበራት ውስጥ መልክ ባለው መንገድ ለመስራት እቅድ ወጣ። ስር ነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ትግል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜው ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ኢሕአፓ ከተመሰረተበት ከዚህ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው በ1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ በአንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጅ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመቀጠልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የዋሃን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶውንም የማይገባቸውን የተራማጅነት ካባ አከናነቧቸው። በአውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሡ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የኤልኤፍ እስላማዊና ወንዜ ሰበካዬ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። 1966 ዓመተ ምህረት ኢኤልኤፍ እና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋጊ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘውት ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ በዓለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። ለጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች ሰራተኞች የተደራጀ ጥንቻቸውን እያሳዩ መምጣት ሙራን በሚስጥር መምከር በመሳፍንቱና በቢሮ ከበርቲዎች ሊደረግ ነው እየተባለ የደስታ ወሬ መዛመት ለመፈንቅለ መንግስት የሚደረግ መመሳጠር አገሪቱም ወደ ድህነት አዘቅት እያደር ማቆልቆል ይህ ሁሉ ጥንቅት ሁኔታ ሲታይ በርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታየ የነበረው አፍአዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ሥልጣን አንቀው ይዘው የነበር ሲሆን ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በአታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። አንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚጠባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብዳ ሆነበት። ማንም በቂ ዝግጅት ያደረገ አልነበረም። ማንም ቢያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም። ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሠ ነገሥት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም፣ በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር። ስህተታቸው ዙፋናቸውንና ሕይወታቸውን ሲያሳጣቸው ኮትኩተው ያሳደጉትና የገነቡት ሥርዓት መገርሰስ እንዲፋጠንም አድርጎታል። በአብዮቱ ተዋንያን በሆኑት ታጋዮችና በሕዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል። ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ፣ በአምባገነኖች፣ በድህነት፣ በረሃብ፣ በሞት ተሰንጋ ተይዛ ትገኛለች። አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስሎ መቅረብ የለበትም። አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል። በትክክል መቼ ጥቃቱ እንደተጀመረ፣ ማን እንደጀመረው፣ ማን እንደጨረሰው፣ መቼ እንደተጨረሰ ሊታወቅ ይችላል። ሕዝባዊ አብዮት ግን የተለየ ነው። የብዙ ዓመታት ቅሬታ ነበልባሉን ሲያራግበው ይቆያል። እዚህ ብልጭ ይላል፣ እዚያ ድርግም ይላል፣ ሌላ ቦታ ደግሞ እንደገና ብልጭ ይላል። የተዳፈነው እሳት፣ የመራራ ትግል፣ የቀቢጸ ተስፋ፣ የችንፈት፣ የከፊል ድል፣ የነዚህ ሁሉ የዓመታት ክምችት የተለኮሰ ጊዜ አገር አጥለቅለቅ እሳት ይነሳል። ስለዚህም የ1966 ዓመተ ምህረት አብዮት በርግጥ መቼ ተጀመረ? ማን ጀመረው? በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም። ለዚያች ለመጨረሻይቱ የተፍጻሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም። ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋሪዎቻቸው እንዳሻቸው የሚያደርጉት መስክ ነው። በቦታው ላለው ሥርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል። ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸውም ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው። እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓመተ ምህረት በነገሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጻ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው። ለነገሌው አመጽ ትልቅ ግምት የሚሰጡት ሰዎች አላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊከሰከስ የቻለው ስሜት ኢምንት እንደነበረ የሚያሳየውን ሐቅ ሳይጠቅሱት ያልፋሉ። መስከረ ድርግና ከላሽ ታሪክን ወደ ጎን ተተን ያ አገራት ለክልክ ታላቅ የአብዮት እሳት ለአመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር። የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ። የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ። የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመቱ ዛቱ። መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ሥራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳማ ውስጥ በሚገኘው በንግሌ የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባባሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙም ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች። ወታደሮችም ቁልፍ ቁልፍ ቦታዎችንና ህንጻዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስካመጹበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየዕለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ሕዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሬነት ቃና እንደያዘ ሆኖ ላላ ለቀቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። በዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገድሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዬዎች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች፣ 26 የመንግስት መኪናዎች፣ 7 የዲፕሎማቲክ መኪናዎች፣ 38 ቤቶች፣ 2 ባቡሮች ወዘተ በሰላማዊ ሰልፍ አድራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3፣ የቆሰሉት 22 ተብሎ ቀረበ። በማስታወቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጂዎችን፣ ቁጥራቸው አነስተኛ የሆነ ከትምህርት ገበታ የተገለሉና ፈተና የወደቁ ግለሰቦችን፣ ሥራ ፈቶችን፣ ዱርዬዎችና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነ ጥላቸው ተገፏልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በቀጣዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። በዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከስራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተማሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች፣ ባለሌላ ማዕረጎች፣ ቀሳውስት፣ ሴቶች፣ እስላሞች፣ ሥራ አጦች ወዘተ ሁሉ ተካፍለውበታል። ከጦር ኃይሎች ተራማጭ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን፣ የመሐንዲስ ክፍል፣ አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆኑም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም። ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም። ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሰራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሠ ነገሥቱን ሥልጣን ለመሸርሸር ሰፊ መርሃ ዕቅድ ኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር። የተማሪው፣ የላብ አደሩ፣ የመንግሥት ሠራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀ ተብሎ በኢሰአማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው። ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች በኋላም የደርግ አመጻ ኢላማው ያደረጋቸው የሕዝቡን ጥያቄና ሕገ መንግሥት እናሻሽላለን በሚል ሽንገላ አቅጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ። በዚያ ፈጣን እድገት እያገኘ ይሄድ የነበረው ልፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር። ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህ ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት፣ መከፋፈል በአደባባይ ረግጦ የወጣው። ውለው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስጠው ሲሉ፣ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። ባጭሩ አብዮቱን በመምራት ተራማጅ መኮንኖች የሚቀጸሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ላቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህን ጊዜ ከላባደር ማህበራትና ከወጣቱ ጋር የጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ንሐሴ 1969 ዓ.ም ራሱን ይፋ ያወጣ ጊዜ ብቻ ነበር። ማይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው።
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ። እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ። ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ። እኔንም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን። ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ። ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ። ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ተፈጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጻት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ላንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ ይጠና ይወደዳ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሹ ትልመ ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታት ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትወኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትሚፈጽም ናደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ከፊቴ ልከላው ብሞክር ክፉ ክፉውን የእናቴን መከራ እሾህ ጉልጥምቱን የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
ለላ ፕሮግራማችን በዚህ ተጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ